ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
የኦብሲቱ መጽሐፍ ደራሲት ሃሊ ሙዘይን ገጣሚት የሬዲዮና ቴሌቪዥን ፕሮግራሞች አዘጋጅ ናቸው። በርካታ የሙያ ጊዜያቸውን ያሳለፉት ግና በሰለጠኑበት የህክምና ሙያ በህፃናት ዘርፍ የነርስነት አገልግሎት በመስጠት ነው። ከህሙማንና ቤተሰቦቻቸው ዘንድም ሲስተር ቲሚር የሚል ቅጽል ስም እስከ ማግኘት ደርሰዋል። ቀደም ሲል አይኔ የግጥም ስብስብና ዘመናዊ የህፃናት ክብካቤ ዘዴ መጽሐፍትን ለትመት አብቅተው ለአንባቢያን በበረከትነት እነሆኝ ብሏል። በቀጣይነትም 5 ደቂቃ አብርሆት የግጥም ስብስብ የደም ዳና የፍቅር ዱላና ሀሊሾው በመጽሐፍ መስኮት ከቁጥር 1 እስከ 4 የሚሉ ለህትመት ሊበቁ ስንዱ ሆነው ያሉ ያምሮ ጭማቂ ውጤቶች አሏቸው። ለውይይታችን አስባብ የሆነን ግና በህክምና ዘርፍ ሲያገለግሉ ከህመምተኞቻቸው አንዷ የነበረችውን ህፃን ልጅ መጠሪያ ስም ኦብሲቱ ሲሉ ሰይመው ለህትመት ያበቁት መጽሐፋቸው ነው መነሻችንን ያደረግነው። የኦብሲቱ ቃለ ትርጓሜ ምንድን ነው በሚል ነው የደራሲት ሀሊ ምላሽ እንዲህ ነው።
አፋን ኦሮሞ ነው ኦብሲቱ ማለት ትርጉሙ ጥናት ወይም ትግስት ማለት ነው።
በመጽሐፉ ውስጥ ዋነኛው የመጽሐፉ ገጸ ባህሪት የሆነችውን ኦቢሲቱ በሚል ርዕስ ስንኝ ቋጥረውላታል። ለምን ያንን እንደ መንደርደሪያችን አናደርገውም ለአድማጮችም ግንዛቤ ለማስጨበጥ?
መልካም፣ ደስ ይለኛል። ስለዚህ ላነበው ኦቢሲቱ የሚለውን ከመጽሐፉ ኦፕሲቱ ድቅድቁን ጸለማዬን ገፈስ ጥለስ አይደለም እንደ ፀሐይ አንጸባርቀስ ቀኔን አድገስ እንዳይጠልም እንደ ጨረቃ እንኳን በሌሊት ደንገዝገዝ አርገሽልኝ አልነበረም የኔ ኮከብ እልመት ሌሊቴን ገልጠሽልኝ ኮከብ አልኩሽ ለቅጽበት ሰማዩ ላይ ስላየሁሽ እርግቤነት ነጫጭ ክንፍ ተጣጥፎብሽ ያገኘሁሽ ከመሬት ላይ በቀዝቃዛው ከጎንሽ ህመም ታቅፈሽ አገኘሁሽ አገኘሽኝ ምንም ባጣ በፍቅር ክንድ ተደግፈሽ አይኔን ነቀሽ ፈርትረሽው ከልቤ ውስጥ የገባሽው ነፍሴን ነክሰሽ ይዘሽ ለአመታት የቆየሽው መግለጫ እንኳን ያጣሁልሽ የሰማይ ወፍ የነበርሽው ኦብሲቱ ሆይ አብርሆቴ ልንቃ ልይሽ ወይስ ልተው?
መጽሐፎ ውስጥ ኦብሲቱን ሲገልጹ ኦብሲቱን ፈጽሞ አረሳትም ስግስትና ጽናትን ያስተማረችኝ እናት የሁለት ዓመት ተኩል ህፃን 3 ኪሎ ግራም ተመዝን ነበር የሞት ጥላን በህይወት ድል የነሳችው ኦብሲቱ የሚላለ። በዛ ወቅት እርሶ ባለሙያ ነበሩ በህክምና ሲስተር ሀሊ በቅጽል ስምም እንደዚሁ ሲስተር ትሚር በሚል ቅጽል ስም ሁሉ ተሰጥቶት ነበር። ከታካሚዎች ዘንድ ለስራው ባላቸው መልካም አታይ የተነሳ ትንሽቱን ኦብሲቱን ለዛ ይዳረጋት ምንድን ነው? በሷ አይነት ህፃናቶች ውስጥ ተመሳሳይ እድሜ ያሉ ህፃናቶች ላይም እንደዚሁ ይደርሱ የነበሩ የህፃናት ልጆችን ተከባክቦ የማሳደግ ከቶ ሆነም በህይወታቸውን ለመታደግ ያሉትን የህክምና ችግሮች ሁሉ እዛ ውስጥ ገልጸዋል። ከሷ ጋር ያያይዘው የሌሎችንም ልጆች ጣፈንታ በጋህዱ ዓለም እነተኛ በሆነው የህክምና ሙያ ስራ ውስጥ የገጠሙትን ለምን አያጉንም? የህክምናው ደረጃ ምን ያህል አሳሳቢ ደረጃ ላይ ነበር ያኔ? አሁንስ ምን ደረጃ ላይ ይገኛል?
በጣም ጥሩ። መልካም። ይሄንን ኦፕሲቱ የሚለውን ከዛች ከታካሚዎች መሀል የነበረች እንደገለጧት 2 ዓመት ተኩል የሚሆናት ህፃን ነች። የህይወቴን መክሊት ያገኘሁበት ነች። ለምን እንደተፈጠርኩ ያገኘሁበት እንደማለት ነው። እና ከዛ ወዲህ ከ10 ዓመት በላይ ወደ 15 ዓመት ይደርሳል ህፃናቶች ላይ እንድሰራ እንድቆይ የራሴን አበርክቶ አድርጌ እንዳልፍ ያደረገችኝ ህፃን ነች። ወደ ጥያቄው ስመጣ ደግሞ ህፃናቱ እንዲህ ነው የሚባል አልነበረም። እዚሁ ኢትዮጵያ ውስጥ ነው። 500 ኪሎ ሜትር ወደ ምስራቅ ስንሄድ ሀረር አካባቢ የህፃናት ተኝቶ ማከም ክፍል ሲሰራ ነው። ምናልባት አሁን ትንሽ መሻሻል አሳይቶ ሊሆን ይችላል ሆስፒታሉ ነውም በአካል ሄጃለሁ። ነገር ግን የተለያዩ የሀገራችን ክፍሎች ውስጥ ያኔ ከተመለከትኩት የባሰ ችግሮች እየተፈጠሩ እንደሆነ የማይታበይ ሀቅ ነው። እዛ መሃል እንግዲህ የሚታየው በወቅቱ ተከስቶ የነበረው የደም ተቅማጥ በሽታ ነው። ግን ይህ ምን ችግር አለው? ቀላል ነው፣ ልጆች ላይ የሚከሰት ነው ሊባል ይችላል። አይደለም፣ ምክንያቱም አካባቢው ላይ ድርቅ ተከስቶ ነበር። እንዲሁም ደግሞ ቀለል ያሉ የጎሳ ግጭቶች ይኖራሉ። እንዲህ አይነት ነገር ሲኖር መጀመሪያ ተጠቂ የሚሆኑት ህጻናቶችና እናቶች ናቸው። በዛ ምክንያት እነዚህ ህጻናት በጣም ተጎድተው ይህ የደም ተቅማጥ የእንቅርት ላይ ጆሮ ደግፍ ነው የሆነባቸውና በጣም ሰውነቱ ምግብ ሳይበላ የቆየ ሰውነት ላይ በጣም የከሳ የጠወለገ የቀነጠረ የምንለው በአማርኛው ላይ በሽታ ሲታከል ደግሞ ምን እንደሚከሰት በጣም ቀላል ነው ለመገመት። እኛ ግን ውስጡ ያለፍንበት ነው። ቢያንስ አንድ ተረኛ ምሽት ስንሆን ከአምስትና ስድስት ልጆች በላይ ህይወታቸው ያልፍ ነበረ እጃችን ላይ። እንደገና ሌላም ተጨማሪና ተደራራቢ ያደረገው ምንድን ነው? የህክምና እቃዎች እጥረት ነበረ። እንዲሁም ደግሞ አግባብ ያላቸው የሚያስፈልጉ መሟላት ያለባቸው ነገሮች አልተሟሉም። በዛ ላይ ደግሞ ወላጆቻቸው እነሱን ለማስታመም ያው እኛን ያግዙናል አጠገብ ሆነው ይህን አርጊ ያና ታርጊ የሚባለው ምክንያቱም ቢያንስ 88 የህፃናት አልጋ አለ። ነገር ግን አልጋው ይሞላና ወደ 20ና 30 የሚሆኑት ካርቶን ላይ መሬት ላይ ተነጥፎ እዛ ላይ ነበር ግሉኮስ ተደርጎላቸው ህክምና የምንሰጠው። ስለዚህ ወላጆችም ተባባሪ ናቸው። ነገር ግን የትምህርት የእውቀት ያንዳንድ እነዚህን የመሳሰሉት ማነስ ምስላለ በጣም የመተባበር ነገሩ አናሳ ሊሆን ይችላል፣ ወይም የምንፈልገው ውጤት ላይ ላይደርስ ይችላል። ይህ ሁሉ ተባብሮ እንግዲህ ልጆቹ በጣም ህይወታቸው ሲቀጠፍ እያየን ልባችን እየተሰበረ የሰራንበት ወቅት ነበር። እንደ አጋጣሚ ሆኖ ከብዙ አመት በኋላ ባለፈው አመት ላይ እንግዲህ ይህ ያለፈውን ታሪክ ልክ እንደ አሁን እንደተከሰተ ያህል አይኔ ላይ ስለነበረ ልቤ አሰፈርኩት ማለት ይቻላል።
አሁን እንዳነሱት የልብ ስብራት ጭምር እንዳሳደረቦ ያዩት በተሞክሮ ያለፉበት ትልቁ በህክምና ሙያ ውስጥ ለተሰማራ ግለሰብ የመጨረሻ ከፍተኛ እርካታው ነገር ቢኖር ያ በሽተኛ ወይም ህሙማኑ ህመምተኛው ድኖ ማየት እና ቆሞ ተነስቶ መሄድ ወይም ቀድሞ ወደ ነበረበት ቢያንስ ወደ ተቀረበ ጤና ደረጃ ላይ ደርሶ ከሆስፒታሉ ሲወጣ ማየት እንጂ ያንን ህመምተኛ ማጣት አይደለም። በተለይ ያንን ማድረግ እና መታደግ ሲያቀት የሚፈጥረው ስሜት አሁን እንደገለጹት ለልብ ስብራት ይደረጋል። በኢትዮጵያ ውስጥ በመላው ዓለም በነርስነት ሙያ ወይም በተለይ በሁሉም የህክምና ዘርፍ ውስጥ ያሉ ተለያዩ ሐኪምም ቢሆን በነርስነትም ይሁን በዳት ጤና በተለያዩ መስኮች ያሉ ሰዎች በሙሉ ሁሉም አዋኪ ስራ ነው። በተለይ ግን በነርስነት ሙያ ተሰማርተው ላሉ ምን ያህል አዋኪ ነው ለልብ ስብራት የሚዳርገው? ምንድን ነው እርካታስ የሚገኝበት ትንሽም ጊዜ ቢሆን? ያስ ምን አይነት ስሜት አሳድሮ ነው የሚያልፈው? በርሶ ትውስታ የአእምሮ ውስጥ ተቀርጾ ያለው
ህጻናት ላይ ስለሆነ ነው እንጂ ሁሉም ሰው ከየትኛውም እድሜ ክልል ያለ እንደ ጤና ባለሙያ እንዳሉት ድኖ በደስታ አመስግኖ ሲሄድ እጅግ ከቤተሰባቸውና ከራሳቸው በላይ ልበለው ያረካል ለጤና ባለሙያው ማለት ነው። እና ነገር ግን ህጻናት ላይ በተለይ ስንሰራ ህጻናት ቅድም እንዳልኩ ትንሽ ሴንሴቲቭ ናቸው። ራሳችን ልጆች እንኳን ጤነኛ ያለ እቤት ሲታቀፍ እንኳን ወይ እንዳይቀጭ ወይ እያልን የሆነ እንቁላል ነው የምንይዘው። ልጅ ላይ ማንም ሰው ልቡ ይራራል፣ ሰውነቱ ራሱ ይፈራል ለማጠፍ እንኳን። እነዛ ልጆች ደግሞ ታሞ ሲስለመለሙ ምግብ እንኳን ረጅም ጊዜ ስላልወሰዱ ጡት መማግ ሲያቅታቸው ጡት አፋቸው ላይ ሲቀመጥ ሲጀመር እናትየውም ረጅም ጊዜ ስላልተመገበች በጣም ጠርቅ የሆነ ጡት ነበር በወቅቱ የነበረው። ነገር ግን እንደው እንኳን ትንሽ ሆስፒታል ከመጣች በኋላ ካገገመች በኋላ እንዲጠቡ ስናደርግ ረጅም ጊዜ ባፋቸው ስላልሳቡ መሳብ ወይም ጡቱን መማግ ያቅታቸዋል። ልጆች ደግሞ በጣም ይለያል ከሌላው የህይወት ውደት ካለ ሰው። ህጻናት የሀገር መስታወቶች ናቸው ብዙ ጊዜ እና ይህን ጥያቄ ያሳደረብኝ ልቤ የተሰበረው አንድ ህጻን፣ አምስት ህጻን በአንድ ምሽት፣ 30 ህጻን፣ 40 ህጻን በአንድ ወር ስንሰራ ህይወቱ ማለፉ ብቻ ሳይሆን እያንዳንዱ ህጻን ውስጥ ሀገሬ ስትሰበር ሀገሬ እየተስለመለመ ስትጠፋ አይነት ነገር ነው ስሜት የተሰማኝ። ምክንያቱም በቅድም እንደገለጽኩት ዝም ብሎ በሽታ ቢሆን ኖሮ ማንኛውም አካባቢ ለየትኛውም ዓለም ጫፍ ይከሰትና ይጠፋሉ። ነገር ግን ሁሉ ነገር ያላት ኢትዮጵያ ውስጥ ምግባቸው አነስተኛ ግጭት ሆኖ በዛ ምክንያት ተደራርቦ እንደገና በሽታ ይዟቸው በወቅቱ ህክምናውን ሳያገኙ መስጠት መርፌ እየቀቀልን ነበር እሱ ላይ የምለው በወቅቱ የነበረው በጣም ከመብዛቱ ብዛት እና አሁን እንዲያውም በጣም ረጅም የድሮ ኋላ ታሪክ ማወራ ነበር የሚመስላቸው። ግን ቅርብ የአዲስ አበባ ርቀት ላይ ሁላ ከቅርብ አመታት እንደዛ ይደረግ ነበር በጣም እንደ አይነት ወረርሽኞች ይገቡና ብዙ ብዙ ከዚህም በላይ ከመጣፉ ማግኔት ይቻላልና ያ ሲደረግ ማድረግ ያለብንን ሁሉ እንኳን አድርገን ህይወታቸው ቢያልፍ ምንም አይደል እንደገና ደግሞ እንጠይቃቸው ጥያቄዎችም አሉ ከሆነም ያልተመለሱ ለምን ንግባጡ ለምን ንጽህና የላቸውም ለምን ይበሽታ በጣም ተባባሰ ለምን ሞቱ ከመሞታቸው በፊት ተወልደው ነበር ተረግዘው ነበር ከሚያድጉበት ጊዜ ደግሞ ለምን ድነው መሟላት ያለበት ያልተሟላው የሚል ጥያቄዎች ናቸው እንድጠይቅ ያደረገኝና በጥያቄ ተሞላ ነው ምክንያቱም የትኛውም ዘርፍ በእርሻው ወይም በግብርናው ወይም ደግሞ በጤናው በትምህርቱ እስከጫፍ የምንለው እንግዲህ ፕሮፌሰርና ከዛ የምንለው ደረጃ ድረስ ምሁራን አላጣችም እንደ ሪሶርስም ደግሞ ሀገራችን ብዙ ሪሶርስ አላት ነገር ግን ለምን ድነው ህጻናቶቹ ቀንጭሮ የሚሞቱት በቀላል በሽታ የሚለው ልብ ይነካል። ለዛ ነው አገሬ እንደተሰበረች አገሬ እየተሰለመለች እጄ ላይ እንደጠፋች እያንዳንዱ ጣል ላይ ይሰማኝ ነበር ያልኩት።
እውነትን አሁን እንዳነሱት በታደለይም በታዳጊ ሀገር ውስጥ ከመልሶች ይልቅ ጥያቄዎች ይበዛሉ ለምን የሚያሰኙ በመጻፎም ላይ ሆነ አሁን ባንደበቶ የገለጹት ይህንኑ ነው። ከዛ ውጪም የልጆች ህልፈተ ህይወት የሀገር ስብራት ያህል ሆኖ እንደሚሰማዎት እና እንደሚታየዎት ተናግረዋል። በዛ ውስጥ ኢትዮጵያዊ የሀገር ፍቅር ስሜቶ ምን ያህል ብርቱ ጽኑ እና ነበልባላዊ ወላፈኑ ጭምር መጻፎን ለሚያነብ ሰው መረዳት ይቻላል። የርሶ ማንነት በኢትዮጵያዊነት የታጀበ እና ያም የህይወቶ ማዕከል ሆኖ እንዳለ የሚታይበት ነው ዋጻጻፎና ሁን በተለይ ባለንበት ወቅት ውስጥ ኢትዮጵያዊነት ለርሶ በምን ሁኔታ ላይ ሆኖ ነው የሚታዩት? ለትድግናውስ ሶ መጻፎም ሆነ ሌሎች የሚዲያ ተደራሽነቶ የሚገልጿቸው ነገሮች አሉና በአሁን ያለውን ወቅት ከርሶ አስተዳደግ ጋር ከርሶ ኢትዮጵያዊ ማንነት ስርጸት አኳያ እንደምን ይገልጹታል?
ይሄ የሚፈነቅል ጥያቄ ነው። በጣም እየተጠየቅኩ ራሱ እየጠየቁኝ ልቤ ላይ በጣም እንደ ሳት የተንበለበለ ነበርና እናስና ኢትዮጵያዊ ስንሆን እናታችንን ወይ ልጃችንን የሆነ ቀጥታ እንወዳለን ማለት እንትን የለንም። ግን ከኢትዮጵያዊ በላይ እናቱን የሚወድ ልጁን የሚወድ የለም። እንጃ ስግብግብ ከሆንኩ ለራሴ ሀገር አላቅምና በቃ እኔ እንጃ ወዳታለሁ ኢትዮጵያን ማለት ለእኔ እንዲያውም እንደ ቀላል እንዳወራሁ ነው የሚመስለኝ ማለት ራሱ ይከብደኛል። በቃ ምንም ሌላ አማራጭ እንደሌለው ሰው ነው። በቃ የለንም እንዴት ብዬ እንደምገልጸው አላቅም። ብቻ ለራሴ ሀገር በጣም እስገበገባለሁ ማለት ይቻላል። በቃ ጤንነቱ፣ የልጆቹ መቦረቅ፣ የእናቶች በሰላም ጤና መሆን፣ መውለድ፣ ልጃቸውን ማሳደግ፣ የቤተሰብ ሰላም መሆን፣ በሰላም ወጥቶ በሰላም መግባት፣ የገበሬው፣ የሁሉም፣ የመምህሩ፣ የሐኪሙ፣ የሁሉም ሰላማዊ ህይወት እንዲሆንልኝ በተለይ የኢትዮጵያ ከጫፍ በጣም እንተነላለሁም በቃ ሳሳለሁ እንዲሆን ነው መፈልገው። ይሄ ደግሞ የሁሉም ኢትዮጵያዊ ሾት ነው። ምናልባት ስላላወጣው ነው እኔ ምናልባት ስነጣፍ ስለቻልኩ ጥፌ ሊሆን ይችላል እንጂ ሁላችንም የልብ ትርታ ነውና ከዛ ነው በቃ አሁን ምንም ላይ ሲሰማራ አንድ ሰው ይህ እየተሰማው እንደሚሆን እርግጠኛ ነኝ። እኔ ህክምና ውስጥ በነርስነት ህጻናት ክፍል ተመድቤ በምሰራ ጊዜ የሀገሬ ህጻናት በሙሉ ጤነኛ እንዲሆኑልኝ ነው በቃ የምሳሳው፣ የምጓጓው፣ ምግብ እንዲያገኙ፣ እንዲቦርቁ፣ የተሟላ ትምህርት ቤት እንዲኖራቸው፣ ከዛ ነገ ለራሳቸው እንዲሆኑ፣ ከዛ ለቤተሰብ፣ ለሀገር እንዲሆኑ፣ ለዓለም የሚተርፍ ብርሃን እንዲሆኑና እንዲያንጸባርቁ ነው። እቺ ባለኝ አጭር የህይወት ውደት ላይ እችን ነገር አድርጌ ማለፍ ለእኔ ትልቁ የህይወት ግብ ነው። ለዛ ነው ኦፍሲቱ ከነዛ አናት መሃል መክሊቴን እንዳገኝ በቃ ለህፃናት ነው የተሰጠሁት የሚል ያደረብኝና የሀገር ፍቅር ማለት እንደ ቀላል የሚታይ አይደለም። በተለይ መጽሐፉ ላይም እንደገለጽኩት ስናድግ በቃ በጣም የሀገራዊ መዝሙሮች እየዘመርን ነበረ። በቃ ኢትዮጵያዊነት በጣም ልባችን ላይ ታትሞ የቆየ ነው እና መቼም የማይፋቅ ህትመት ነው። እጅግ ደስ ይለኛል፣ ያኮራኛል። ከራሳችን በላይ ለሀገራችን እንድንሆን ሆነን ነው ተቀርጸን ያደግ ነው እና የትኛውም ዘርፍ ያለ ሰራተኛ የሚያገለግለው ለራሱ ሳይሆን ለህብረተሰቡ፣ ለሀገሩ ነው። ከደም ጠብታ ድረስ ከላቡ መጨረሻ ድረስ አፍሶ የሚያልፈው የሚለው ስለሆነ ያለን እምነት በዛ እምነት ነው የምጓዘው። እንዲያውም አደረግን ወይም ደግሞ አደረግኩ የማልለውም ሁልጊዜ መቼም ረክቼ የማላቀውም ብዙ ማድረግ ስችል ስላላደረግ ሁልጊዜ ቁጭት ውስጥ ነው ያለሁት። እንዲያውም
ከደራሲት ሃሊ ሙዘይን ጋር ከሄድነው ቃለ ምልልስ በዚህ ሁሉ ተቋጨም። በቀጣዩ ክፍለ ዝግጅታችን የኢትዮጵያዊነትና የሀገር ፍቅር ጽናትን የህፃናት ክብካቤ የሬዲዮ ዝግጅት የህሙማንና የህክምና ባለሙያ ግንኙነቶችን አስተው ይናገራሉ።
እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።